በጣም 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 ከምወዳቸው መጽሐፍት አንዱ ነው እና ጌታ ይመስገን በመጀመሪያው ትምህርት ላይ አንዳንድ አጠቃላይ ነገሮች ተናግሬ ነበረ። ከዛ በኋላ ፈሪሃ እግዚአብሔር አስፈላጊ እንደሆነ፣ ሶስተኛ ስለ ካህናት እንዴት ማገልገል እንዳለባቸው፣ በሚልኪያስ ውስጥ ስለ ካህናት የተጻፈውን ቅሬታ ተመለከትን። እንቀጥለው ሌሰን ስለ ጋብቻ እና ስለ መፋታት ብዙ አይደለም ትንሽ አይተናል። ቀጥሎ ስለ አምልኮ ነበረ። ጌታ በአምልኮ በጣም እንዳዘነ ገልጾ ያንን ተመለከትን። ከዛ ባለፈው ሳምንት ወይም በቀደም ትክክል የምንለውና ስህተት የምንለው ነገር ልዩነቱ ምንድን ነው? ምንድን ነው ትክክል የሚያደርገው አንድን ነገር? ምንድን ነው ስህተት የሚያደርገው? ራይት ን ሮንግ ምንድን ነው? ያንን ከታሪክ ጭምር ጠቀስ አድርገን ዛሬ በትምህርት ቤቶቻችን በምሁራን አካባቢ ያለውን አስተሳሰብ ትንሽ አብረን አይተናል። ዛሬ ሰባተኛው ትምህርት የመጨረሻው አጠቃላዩ መዝጊያው ነው። እግዚአብሔር የሕዝቡን ቀንበር ሊሰብር በቅንነት ሊፈርድ ይመጣል ይላል ሚልኪያስ ይልና ወደ ዮሐንስ መጥምቁና ወደ ጌታ ኢየሱስ ያመለክታል። እሱን እናያለን ዛሬ። ሚልኪያስ ምዕራፍ አራት ምዕራፍ ሶስትን ጥቂት አነብና ከዛ ምዕራፍ አራት እናነባለን። መጽሐፍ ቅዱስ የያዛችሁ ሁሉ አውጥታችሁ ብትከተሉ ጥሩ ነው። በአሁኑ ጊዜ አንድ ቤተ ክርስቲያን ውስጥ የሚያው ችግር አለ። ቃሉን በፕሮጀክተር ግድግዳ ላይ ያሳዩታል። ሰው ቤቱን መጽሐፍ ቅዱስ አነብ ቸርችን መጥቶ መጽሐፍ ቅዱስን ሳይከፍት ያን ግድግዳ ላይ የተጻፈውን ሲያነብ ውሎ ይሄዳል። ጥሩ አይመስለኝም። ይሄ መጽሐፍ ቅዱስ ጓደኛ ነው። መጽሐፍ ቅዱስ መሳሪያ ነው። አንድ ወታደር መሳሪያውን መጠቀም መቻል አለበት። ፈታቶ መግጠም፣ መሳሪያውን መጠራረግ። ወታደር ስትሆኑ መጀመሪያ የምትማሩት ያንን ነው። እንደዚሁ መጽሐፍ ቅዱሳችንን ልናውቀው ያስፈልጋል። ከግራ ወደ ቀኝ፣ ከግራ ወደ ኋላ የቱን ጥቅስ የት ጋር እንደምናገኝ እያንዳንዱ መጽሐፍ ምን እንደሆነ፣ ስለምን እንደሚናገር፣ መቼ እንደተጻፈ፣ ለምን እንደተጻፈ ትንሽ ትናንሽ ነገሮች ናቸው እነኚህ። መጽሐፍ ቅዱሳችንን ማወቅ ያስፈልጋል እና ጥቅሳችሁን ማውጣት መቻል አለባችሁ። ስለዚህ ዝም ብላችሁ ቁጭ ብላችሁ አታዳምጡኝ ማለቴ ነው። መጽሐፍ ቅዱስ አጠገባችሁ ካለ አምጡትና ያንን ጥቅስ አውጥታችሁ አንብቡት። በጣም 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 አስፈላጊ ነው መጽሐፍ ቅዱሳችሁን ማወቅ እንጂ ዝም ብላችሁ ቁጭ ብላችሁ አታዳምጡ። ፈረንጆቹ ቸርች ስክሪን ላይ ነው የሚያሳዩት። ሰው መጽሐፍ ቅዱሱን ሳይነካ መጥቶ ተመልሶ ይሄዳል እና በኋላ ደግሞ ሰዎች መጥተው ጥያቄ ሲጠይቋቸው ስለዚህ ስለዚያ መጽሐፍ ቅዱስ ውስጥ የት ነው ያለው ምንድን ነው የሚለው ሲሏቸው ጥቅስ ከፍቶ ማሳየት አይችሉም። ሌላ ቀርቶ ኢየሱስ ክርስቶስ አምላክ መሆኑን እንኳ ሁለት ሶስት ጥቅስ ማሳየት የማይችሉ ሰዎች አውቃለሁ። ለምንድን ነው ያመንከው ወይም ያመንሽው ስትባሉ መጽሐፍ ቅዱሳችሁ ነው መጀመሪያ መሳብ ያለባችሁ። ከዛ በኋላ ክፍሉን አወጣችሁ። ለምንድን ነው ያልኩት? መጽሐፍ ቅዱስ ሰይፍ ነው። መጽሐፍ ቅዱስ ሰይፍ ነው። ሰይፍ ስለሆነ ቃሉን ስትሰጡት ሰውዬው ይቆራረጣል። ቃሉን ስትሰጡት ሰውዬውን ይቆርጠዋል። ህሊናውን፣ አእምሮውን ይቆርጠዋል። መልካም። ትንሽ እንግዲህ ኮመርሻል አድርጌያለሁ ስለ መጽሐፍ ቅዱስ። ሚልኪያስ ምዕራፍ 3 ከቁጥር 1 እስከ 3 ከዛ ደግሞ ምዕራፍ 4ን በሙሉ አነባለሁ። እነሆ መልእክተኛዬን እልካለሁ፣ መንገድንም በፊቴ ያስተካክላል። እናንተም የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል፣ የምትወዱትም የቃል ኪዳን መልእክተኛ እነሆ ይመጣል ይላል የሰራዊት ጌታ እግዚአብሔር። ነገር ግን እርሱ እንደ አንጥረኛ እሳትና እንደ አጣቢ ሳሙና ነውና የሚመጣበትን ቀን መታገስ የሚችል ማን ነው? እርሱስ በተገለጠ ጊዜ የሚቆም ማን ነው? እርሱም ብርን እንደሚያነጥርና እንደሚያጠራ ሰው ይቀመጣል፣ የሌዊንም ልጆች ካህናትን ያጠራል፣ እንደ ወርቅንም ያነጥራቸዋል። እርሱም ለእግዚአብሔር በጽድቅ ቁርባን የሚያቀርቡ እነርሱም ለእግዚአብሔር በጽድቅ ቁርባን የሚያቀርቡ ይሆናሉ። እዚህ ክፍል ላይ አንደኛ ስለ መጥምቁ ዮሐንስ፣ ቀጥሎ ስለ መሲሁ ነው የሚናገረው። አሁን እዚህ ያየ ነው ምዕራፍ አራት እነሆ እንደ ምድጃ እሳት የሚነድ ቀን ይመጣል። ይህ ደግሞ ስለ ዳግም ምጽአት ነው የሚያወራው። የሚገርም ነገር ነው። የመጀመሪያውንም ምጽአት ጌታ ስጋ ለብሶ ከድንግል ተወልዶ የሚመጣበትን ተናገረ። እልፍ ብሎ ደግሞ ምዕራፍ አራት ላይ ስለ ዳግም ምጽአት ይናገራል። እነሆ እንደ ምድጃ እሳት የሚነድ ቀን ይመጣል፣ ትዕቢተኞችና ኃጢአትን የሚሰሩ ሁሉ ገለባ ይሆናሉ። የሚመጣውም ቀን ያቃጥላቸዋል፣ ስርንና ቅርንጫፍንም አይተውላቸውም ይላል የሰራዊት ጌታ እግዚአብሔር። ነገር ግን ስሜን ለምትፈሩት ለእናንተ የጽድቅ ፀሐይ ትወጣላችኋለች። እንዴት ደስ የሚል ጥቅስ ነው! የጽድቅ ፀሐይ ትወጣላችኋለች፣ ፈውስም በክንፎቿ ውስጥ ይሆናል። እናንተም ትወጣላችሁ፣ እንደ ሰባም እምቦሳ ትፈነጫላችሁ። በምሰራበት ቀን በደለኞች ከእግራችሁ ጫማ በታች አመድ ይሆናሉና እናንተ ትረግጧቸዋላችሁ ይላል የሰራዊት ጌታ እግዚአብሔር። ለእስራኤል ሁሉ ስርዓትንና ፍርድን አድርጌ በኮሬብ ያዘዝሁትን የባሪያዬን የሙሴን ሕግ አስቡ። እነሆ ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ነቢዩን ኤልያስን እልክላችኋለሁ። መጥቼም ምድርን በርግማን እንዳልመታ እርሱ የአባቶችን ልብ ወደ ልጆች የልጆችንም ልብ ወደ አባቶች ይመልሳል ይልና እግዚአብሔር እዚህ ላይ ለአራት መቶ ዓመት የሚሰናበት ይመስላል። ከዚህ በኋላ ለአራት መቶ ዓመት ጸጥ ይላል። ዮሐንስ መጥምቁ በምድረ በዳ ብቅ እስኪል ድረስ እግዚአብሔር ዝም ይላል። ጌታ አምላክ ሆይ እናመሰግንሃለን ስለ ተነበበው ቃል፣ እናመሰግንሃለን ስለ ተጻፈው ቃል፣ ቃል ሆኖ ስጋ ለብሶ ስለ መጣው ደግሞ ስለ ልጅህም እናመሰግንሃለን። ወደፊትም ንጉሥ ሆኖ ሊፈርድ ለሚመጣው ሊነግስ ለሚመጣው ስለ እሱም ደግሞ ስለ ልጅህ እናመሰግንሃለን። ይህን ጊዜ ተረከብ ጌታ ሆይ አስተምረን። መንፈስ ቅዱስ ጊዜውን ተረከብ። አእምሯችንን ጸጥ አርግ ጌታ ሆይ። በኢየሱስ ክርስቶስ ደም ጠበን። ሁላችንም ወደ ዙፋንህ ስንቀርብ፣ ወደ ቅድስተ ቅዱሳን ስንቀርብ በድፍረት እንዳንመጣ ጌታ ሆይ በደምህ ሸፍነን፣ በደምህ አንጻን፣ ቀድሰን አለዛ አንተ ቤት መምቀረብ አደገኛ ነው ጌታ ሆይ። እያንዳንዳችን ልባችንን መርምር በዚህ ሰዓት አጽዳን ጌታ ሆይ። ጊዜውን ተረከብ በኢየሱስ ክርስቶስ ስም አሜን አሜን ትላላችሁ። ለመሆኑ ይሰማችኋል? ስንት ሰው ነው የሚሰማኝ? ሲግናል ቼክ አላረኩም ዛሬ። ሰው አለ? ለመሆኑ አላችሁ? ቬሪያም ሹ ብቻ ናት እንዴ? እሺ መልካም። እንግዲህ እስራኤል ወደ ባቢሎን ከተጋዙ በኋላ የኖሩና ያገለገሉ ሶስት ነቢያት ናቸው። አንደኛው ነቢዩ ሐጌ፣ ሁለተኛው ነቢዩ ዘካርያስ እና ሶስተኛው ነቢዩ ሚልኪያስ ናቸው። ነቢዩ ሐጌና ዘካርያስ ሕዝቡን ደጋግሞ ደጋግሞ ያሳስቡ ነበረ። ሕዝቡን ይወቅሱ ነበረ። ቤተ መቅደሱን ለምን አልሰራችሁም? እስካሁን ለምን ስራው ዘገየ? እያሉ ስለ ቤተ መቅደሱ በብዛት ይናገራሉ። ሚልኪያስ ከሐጌና ከዘካርያ ጥቂት አንድ ትውልድ ያህል ቆይቶ የመጣ ሰው ነው። እሱ ደግሞ ያው ሰሞኑን እንደተማር ነው በቤተ መቅደስ ውስጥ የሚደረገውን አምልኮ፣ የካህናትን፣ የህዝቡን ቸልተኝነት፣ የህዝቡን ድፍረት፣ ስለተበላሸው አምልኮ የመሳሰለውን ነገር፣ ስለ እግዚአብሔርን ስለ መስረቃቸው ይህን ለመሳሰለው ነገር፣ ስለ ጋብቻ ሲገስጽ እናያለን። ካህናትን የእግዚአብሔር መልእክተኞች ይላቸዋል። በሁለት ሰባት ላይ የእግዚአብሔር መልእክተኞች እንዴት ያለ የከበረ ስም ነው! የእግዚአብሔር መልእክተኛ መባል በጣም የከበረ ስም ነው፣ ትልቅ ስም ነው። ሰዎች አምባሳደር ነን ብለው ብዙ ሲኮሩበት እናያለን። የእግዚአብሔር መልእክተኛውን በጣም 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 የከበረ የአገልግሎት ስፍራ ነው። ሹመት አይደለም፣ የአገልግሎት ስፍራ ነው። በአዲስ ኪዳን ዘመን ደግሞ ዮሐንስ መጥምቁ መምጣቱን የተናገረ ሚልኪያስ ነው። ቅድም ጠቀሳርጌዋለሁ። ከዛም ቀጥሎ የቃል ኪዳን መልእክተኛ በድንገት ወደ መቅደሱ ይመጣል ብሎ ስለ መሲሁ ይናገራል። ይህ አስደናቂ ትንቢት ነው በሚልኪያስ የተነገረው። ወዲያው በማቴዎስ፣ በማርቆስ፣ በሉቃስ፣ በዮሐንስ ተፈጽሞ ስራ ላይ ሲውል እናያለን። እና ያ 400 የጸጥታ ዘመን ጊዜ ስለሌለን ብዙ ስለ እሱ መናገር አልችልም። በጣም አስደናቂ ዘመን ነበረ። ጸጥታ ዘመን የምንለው ምክንያቱም ከዚህ ቀደም ተናግሬያለሁ፣ እግዚአብሔር ነቢያቶች ስላላከ ነው። እግዚአብሔር ጸጥ ያለ ይመስል ነበር። በዛ ዘመን እንደዛም ሆኖ እስራኤል ውስጥ ብዙ የሰው ጩኸት ነበር። ብዙ ጦርነቶች ነበሩ፣ ብዙ ወረራዎች፣ ሽምቅ ተዋጊዎች እየተነሱ በከተማ ውስጥ ሽብር እየፈጠሩ ሰው በጩቤ እየወጉ ይጠፉ ነበረ። በተለይ በግሪኮችና በሮም አገዛዝ የተናደዱ አይሁዳውያን የማካቤስ ቤተሰቦች እነ ስምዖን ማካቤስ፣ እነ ዮናስ ማካቤስ የተባሉ ሀገራቸው ነጻ ለማውጣት ብዙ የሚጥሩ ነበሩ። ግሪኮች መጡ፣ ባህሉን በርዘው ሄዱ። በግሪክ ባህል፣ በህንፃ፣ ስፖርት በመሳሰሉ ነገር ሰዎቹ የቃል ኪዳን አይሁድ የቃል ኪዳን ማሰሪያቸው መገረዝ ነው። ግሪኮች ያንን ከልክለው ነበር ሰው እንዳይገረዝ ብለው እና ቋንቋቸውን ለውጠው ብዙ ነገር አድርገው ሲሄዱ በ63 ቢሲ ደግሞ ሮማውያን ገቡ። እነሱም ድርሻቸውን ጥፋታቸውን አደረጉ። የግሪክ ፈላስፎች ተነሱ። ስለ ህይወት፣ ስለ ሞት፣ ስለ ደስታ፣ ስለ ሰላም ሰው የመሰለውን ሁሉ በብዛት ተናገሩ። እነ ፕሌቶ፣ እነ አሪስቶትል የመሳሰሉት እነ ዲዮጋን፣ እነ አርኪሚዲስ ብዙ ግሪክ ፈላስፎችም ተነሱ። የሰውን እውቀት አስፋፉ። ያም ለሰው ልጅ መፍትሄ አልሆነም። እግዚአብሔር ግን ዘመኑን ያዘጋጅ ነበረ። የሮማ መንግስት ሰላም አመጣ። የሮማ መንግስት ብዙ መንገዶች ሰራ፣ ለወንጌል ማሰራጫ ሆነ። ሴኪሪቲ ነበረ። ድሮ ነፍሰ ገዳዮች፣ ሽፍቶች ነበሩ መንገድ ላይ። እነዚያን ሁሉ አጠፋ። የሮማ መንግስት ሰላም ሲፈጥር ዘመኑ ልክ ሲሆን ገላትያ 4:4 ላይ እንደምናነባው እግዚአብሔር ከሴት ተወለደ ልጁን ላከ ይላል። ሚልኪያስ ምዕራፍ 3 ላይ እግዚአብሔር ከአብርሃምና ከእስራኤል ጋር አስቀድሞ ስለገባው ቃል ኪዳን እንደታገሰ እናያለን። አለበለዚያ እስራኤልን ባጠፋቸው ነበር። ይሄን ሁሉ ጥፋት ሲሰሩ፣ ይሄን ሁሉ ድፍረት ሲያደርጉ እግዚአብሔር እንዴት ዝም አለ? ምዕራፍ 3:6 ላይ የሰራዊት ጌታ እግዚአብሔር እኔ እግዚአብሔር አልለወጥም፣ እናንተ የያዕቆብ ልጆች ስለዚህ የጠፋችሁ አይደላችሁም ይላቸዋል። ቃል ኪዳን አድርገን ነበር። ቃል ኪዳን ደግሞ በጎ የሰራ ሊባረክ፣ ያልሰራ ሊቀጣ ነው። እናንተ ያልጠፋችሁበት ምክንያት ቃል ኪዳኔን ጥሳችሁ እንደዚህ ነውር ሰርታችሁ ያልጠፋችሁበት ምክንያት እኔ እግዚአብሔር ስላልተለወጥኩ ነው ይላል ጌታ። እኔ እግዚአብሔር አልለወጥም፣ እናንተ ያዕቆብ ልጆች ሆይ ስለዚህ የጠፋችሁ አይደላችሁም ይላችኋል። አልጠፋችሁም፣ በሕይወት ያላችሁት እኔ እግዚአብሔር ስለማልለወጥ ነው። ወደ ራሳችሁ ሕይወት ስታመጡት በየዕለቱ በየቀኑ ወደ ሀሳብ የሚመጣ ነገር ነው። ይህ ሀሳብ ወደ እኔ ወደ ራሴ እኔ ለምንድን ነው ያልጠፋሁት? ለምንድን ነው እግዚአብሔር በቅጽበት እፍ ቢለኝ በንኜ የምቀር ሰው ነኝ? ለምንድን ነው? እግዚአብሔር ስለማይለወጥ ነው። እኛ በቀን 1000 ጊዜ ብንለዋወጥ እግዚአብሔር ግን ስለማይለወጥ ይቅርባይ፣ ታጋሽ፣ አቤት ትዕግስቱ ይደንቀኛል፣ ይደንቀኛል። ዝም ብሎ ይመለከታል። ፀሐዩንም ዝናቡንም በጊዜ ይሰጠናል። ገበታችንን በምግብ ሞልቶ ቁም ሳጥናችንን በልብስ ሞልቶ እግዚአብሔር አሳምሮ ይዞናል። እግዚአብሔር የተባረከ ይሁን ስሙ ለዘለዓለም እስከ ዘለዓለም እስከ ዘለዓለም የተባረከ ይሁን አምላካችን። ከአባቶቻችሁ ቀን ጀምሮ ሕጌና ትእዛዜን አላከበራችሁም። ሚልኪያስ እናንተ ቃል ኪዳን የማታከብሩ ይላቸው ነበር። ካህናቱ የሌዊን ቃል ኪዳን ተዳፈሩ። ከዚህ ቀደም ተመልክተናል። ስለ ጋብቻ ጉዳይ የአባቶችን ቃል ኪዳን ለማስነቀፍ ወንድሞቻችሁን አታለላችሁ ይላል። እስራኤል ከስደት ከተመለሱ በኋላ በዚህ ሁኔታ ሲኖሩ ኑሯቸው አልተሻሻለም። ያ እግዚአብሔር ተስፋ ቃል ሁሉ አልደረሰላቸውም፣ አልመጣም። እና እግዚአብሔር እንግዲህ ትቶናል እስከ ማለትም ደርሰው ነበር። ግን ችግሩ እነሱ ጋር ነበር። ያለመታዘዝ ስላልታዘዙ እግዚአብሔር እንዴት አድርጎ ቃል ኪዳኑ ማክበር ይችላል? እንዴት አድርጎ ቃል ኪዳኑ ማክበር ይችላል? እግዚአብሔር አታለላችሁኝ፣ 1:14 ላይ ሰረቃችሁኝ፣ 3:8 ላይ ቀለዳችሁብኝ፣ 1:12 ላይ ሰደባችሁኝ፣ ምዕራፋን ቁጥር 7:12 ላይ ይሄን ሁሉ ይላቸዋል። ስሙን አቃለሉት፣ ፍርዱ ቅን መሆኑን ተጠራጠሩ፣ እንደሚወዳቸው ተጠራጠሩ። ከዚያ በኋላ ክፉ ሰው መሆን ይበጃል፣ ደግ መሆንስ ምን ዋጋ አለው እስከ ማለት ደረሱ። እግዚአብሔርንስ አገልግለን ምን ያገኘን ጀመሩ። እነዚህ እስራኤል ልጆች በውስጣቸው ችግር እንኳ መኖሩን አላወቁም። ምክንያቱም አይታችሁ እንደሆነ በምን መንገድ ሰረቅን፣ በምን መንገድ ስምን አቃለልን፣ ምን ያደረግን እያሉ ይጠይቁ ነበር። እንግዲህ በዚህ ሁኔታቸው በረከቱ ከየት ይምጣ? ሁለተኛው ነጥብ እስራኤል የአምልኮ መልክ አላቸው ነበራቸው። እግዚአብሔር ያሳዘነው ይሄ ነው። የአምልኮ መልክ ብቻ ነበራቸው። ከውጭ ሲያዋቸው መንፈሳዊ ይመስሉ ነበር፣ የውስጥ ግን ሪያሊቲ አልነበረም። ውስጡ ባዶ ነበር። ለታይታ የሚደረግ ሃይማኖት ነበራቸው። ለነገሩ እኮ እነዚህ ሰዎች አረመኔዎች አልነበሩ፣ የእስራኤል የአባቶች ልጆች ናቸው። በያህዌ ትምህርት ያደጉ በያህዌ አምልኮ ያደጉ እኮ ሰዎች ናቸው። የእግዚአብሔር ሰዎች ነበሩ። እንደዚህ ስህተታቸውን ስትመለከቱ እነዚህ እግዚአብሔርን አያውቁም ነበር ማለት ይቻላል። ግን ክርስቲያኖች ነበሩ። በዛሬ አነጋገር ቤተ ክርስቲያን ሳሚዎች ነበሩ፣ ቆራቢዎች ነበሩ፣ ጸሎተኞችም ነበሩ። ይዘምሩም ይቀድሱም ነበር። ዲያቆናትም ነበሩ፣ ሰባኪዎችም ነበሩ። የእግዚአብሔር ስም ከአፋቸው የማይለይ ሰዎች ነበሩ። የሚደንቃችሁ እኮ ኃጢአታቸው የክብር ስም የተሰጠው ኃጢአት ነበር። ኃጢአቱን ኃጢአት መሆኑን ለውጠው የክብር ስም ሰጥተውት ነበር። ሰዎችን ሲያሙ በጸሎት ስም ነው የሚያቀርቡት። በአሁኑ ጊዜ ቅዱስ ሐሜት እንለዋለን። ሰዎችን ሲያሙ በጸሎት ስም ነው የሚያቀርቡት። እባክህ ለገሌ ጸልይለት፣ እንዲህ እንዲህ ያለ ችግር አለው፣ እንዲህ አድርጎ እንዲህ አድርጋ፣ ለገሌ ጸልይላት እኮ እባክህ፣ እንዲህ እኮ ናት፣ እንዲህ እንዲህ አድርጋለች፣ እንዲህ ታደርጋለች፣ እሷ እኮ ጉደኛ እኮ ናት፣ እስቲ ጸልይላት። በጸሎት ስም ሐሜት በጸሎት ስም ተሸፍኖ ሰዎች ይለማመዱታል። እንለማመደዋለን። ሲሰርቁ ለቤተ መንግስት ለቤተ መቅደስ ልንሰጥ ነው ብሎ ነው የሚሰርቁት። ለቤተ መቅደስ መስጠት የተከበረ ነገር ነው፣ ቅዱስ ነገር ነው። ግን በስርቆሽ አይሆንም። ስርቆሽን በዚያ ነበር የሚሸፍኑት። እናት አባታቸውን ላለመደገፍ ላለመጦር ቁርባን ነው ሰጠነው ስለዚህ ላንተ ባንሰጥህ ምንም አይደለም ብለው ወላጆቻቸውን የሚያስርቡ ነበሩ። ጠንቋይ ቤት ሲመላለሱ ስሙን ያከበሩ ይመስል የአባት የእናቴ ውቃቤ እየተባለ ነው ጠንቋይም ቤት የሚከደው። ታዲያ ምን ይሁን? የአባት እናት ስለሆነ ጣዖት መመለክ አለበት? ለጥጃ ሲሰግዱ ከግብጽ ያወጣን ያህዌ ነው እኮ ያሉት። ትዝ ይላችኋል ሙሴ ወደ እግዚአብሔር ጋር ሄዶ ዘገየ ተብሎ አሮን ያን የወርቅ ጥጃ ሰጥቶ ሲያሰግዳቸው ተመልሶ መጥቶ ምንድን አደረጋችሁ ሲላቸው ከግብጽ ያወጣን ያህዌ አሉት። ያህዌ ነው እኮ የሚለው። ጥጃውን አቅልጠው ሰርተው ያህዌ አሉት። ኃጢአትን ኃጢአት ካላልነው፣ እባብን እባብ ካላልነው ልንሸሸው አንችልም። ስሙን ካሳምር ነው ለማዕቀፍ ምክንያት እናገኛለን። ከቤተ መቅደስ አገልጋይ ሴቶች ጋር ዝሙት ሲፈጽሙ ይህ በረከት አለው እያሉ ነበር። ታቦቱ ሲነግስ ካላወቁት አይተውት ከማያውቁት ወንድ ወይም ሴት ልጅ ለመውለድ የሚሴስኑ ሰዎች ስለቴን ለአምላክ ልከፍል ብዬ ነው የሚሉ አሉ። ይሳላሉ። ልጅ ብሰጠኝ የዛሬ አመት የዛሬ 9 ወር ይሄን አረግልሃለሁ። በጣም መንፈሳዊ ይመስላል ነገሩ። ከዛ በኋላ ልጁ የሚረገዘው ካልታወቀ ሰው ነው። ልጁ ሲወለድ እግዚአብሔር ሰጠኝ ነው የሚባለው። ስለቴን ለመክፈል ነው የመጣሁት። ብዙዎቻችን በልምምድ ያየነው ነው። ይሄ እንዴ በመላእክ ስም ጽዋ እየተጠጣ ይሰከር የለ እንዴ? በመላእክ ስም በታቦት ስም ጽዋ እየተጠጣ ይሰከራል። ይሄን መጥቀሴ ምን ለምንድን ነው? የሚልኪያስ ዘመን ሰዎችም እንዲህ ነበር የሚያደርጉት። ያንን የሚለማመዱትን ነገር መንፈሳዊ ካባ ያለብሱታል፣ መንፈሳዊ ስም ይሰጡታል። ሹገር ኮት ይሉታል ፈረንጆች። ሹገር ኮት ያደርጉታል፣ ይሸፍኑታል። ከዛ በኋላ ያን ኃጢአት ከልጅ ልጅ እያስተላለፉ ያን ኃጢአት እየተለማመዱ መኖር ይቻላል። ዛሬ እኛ እነሱን እንታዘባለን። ግን ወደ ራሳችን ደግሞ ስንመለከት እምነታችን ጠቦ ይሆን? ራስ ወዳድነት ያጠቃን ይሆን? ከኃጢአት ጋር አንድ ጓዳ ውስጥ ተዳብለን እየኖርን ይሆን? አምልኮና መዝሙሩ ተሰላችቶን ይሆን? እስራኤልን የጎዳት ፈሪሃ እግዚአብሔር የሌለበትን ኑሮ ስትለማመድ ስለነበረች ነው። ሰይጣን ግድ የለውም፣ እኛ እውነተኛ እስካልሆን ድረስ ቲያትር ከሰራን ግድ የለውም። አምልኮ መልኩን ከያዘ ግድ የለውም። ሰይጣን ይተኛል ያን ጊዜ፣ ምክንያቱም ግዛውት ውስጥ አስገብቶናልና። እንግዲህ እንዲህ አይነት ነገር በሕይወታችን ካለ በቤተ ክርስቲያናችን ካለ ከሚልኪያስ ቃል እንማር ያስፈልጋል። ከሚልኪያስ ቃል ልንማር ያስፈልጋል። አንደኛ ቆሮንቶስ ምዕራፍ 10 ላይ አንድ ጥቅስ አለ። ስለነዚህ በምድረ በዳ ስለነበሩት እስራኤላውያን የሚናገር አንደኛ ቆሮንቶስ ምዕራፍ 10 ቁጥር 11 ይመስለኛል። ይህም ሁሉ እንደ ምሳሌ ሆነባቸው እኛንም የዘመናት መጨረሻ የደረሰብንን ሊገስጸን ተጻፈ። ስለዚህ እንደ ቆመ የሚመስለው እንዳይወድቅ ይጠንቀቅ። እንደ ቆመ የሚመስለው እንዳይወድቅ ይጠንቀቅ። ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም። ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው፣ ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል። እነሱ እንዳጠፉት እኛም እንዳናጠፋ። ከላይ እንደውም ጳውሎስ ሲናገር ክፉ እንደተመኙ እኛ ደግሞ እንዳንመኝ። ሕዝብ ሊበሉ ሊጠጡ ተቀመጡ ሊዘፍኑ ተብሎ እንደተጻፈ ከነርሱ አንዳንዶች እንዳደረጉት ጣዖትን የምታመልኩ አትሁኑ። ከነርሱም አንዳንዶቹ እንደሴሰኑ በአንድ ቀንም 2,000 ከ3,000 እንደወደቁ አንሴስን። ከነርሱም አንዳንዶቹ ጌታን እንደተፈታተኑት በባቦችም እንደጠፉ ጌታን አንፈታተን። ከነርሱም አንዳንዶቹ እንዳጉረመረሙ በሚያጠፋውም እንደጠፉ አታጉረምርሙ። ይህ ሁሉ እንደ ምሳሌ ሆነባቸው እኛንም የዘመናት መጨረሻ የደረሰብንን ሊገስጸን ተጻፈ። ጆሮ ያለው ይስማ ይላል መንፈስ ቅዱስ ዮሐንስ ራእይ ላይ። እግዚአብሔር ይርዳን ወገኖቼ። መንፈስ ይፈልጋል በጎውን መስራት፣ ስጋ ግን ደካማ ነው። ስለዚህ እንዳንወድቅ እንዳያድጠን እግዚአብሔር ይጠብቀን። ቀጥሎ ከነቢዩ ሚልኪያስ የምናገኘው ትልቁ ትምህርታችን መሲሁ ይመጣል ማለቱ ነው። የሚገርመኝ ነገር ሚልኪያስ መጽሐፍ ቅዱሳችን ውስጥ ትክክለኛው ስፍራ ነው የተቀመጠው። የመጨረሻው መጽሐፍ መሆኑ ትክክለኛ ስፍራ ነው። ከነ ሐጌ ከነ ዘካርያስ ቀጥሎ ሚልኪያስ የመጨረሻው ነቢይ፣ ዮሐንስ መጥምቁና መሲሁ ከመምጣታቸው በፊት የነበረ የመጨረሻው ብሉይ ኪዳኑን የደመደመ የዘጋ ያበቃ ሚልኪያስ ነው። ከዛ ለሱ ራሱ በምድረ በዳ መንገድ ጠራጊ ይመጣል ብሎ ስለ ዮሐንስ መጥምቁ ትንቢት ተናገረ። የቤተ መቅደሱ ጌታ በድንገት ይመጣል ብሎ ስለ መሲሁ ትንቢት ተናገረ። ከዛ ሚልኪያስ ያበቃል። ያ የጸጥታ ዘመን ይመጣል። ስለዚህ ስለ ጸጥታው ዘመን ብዙ ጊዜ ሳስብ እፈራለሁ። ወደፊት ይመጣ ይሆን ሌላ የጸጥታ ዘመን እያልኩ እፈራለሁ። እግዚአብሔር የጸጥታ ዘመን ቢያመጣ ጉዳችን ይፈላ ነበር። አሁን ወገኖቼ ነቢያት የሌሉበት፣ ካህናት የሌሉበት፣ አስተማሪዎች የሌሉበት፣ የእግዚአብሔር ቃል የማይታይበት የመጨረሻው ረሃብ እኮ እሱ ነው የሚጎዳ። ጎጂ ረሃብ የዳቦ አይደለም፣ የእንጀራ አይደለም፣ የውሃ አይደለም። ትልቁ ጎጂው ረሃብ እግዚአብሔር ቃል ረሃብ ነው። በእውነት እግዚአብሔር እናመሰግናለን። በአሁኑ ዘመን መጽሐፍ ቅዱሳችን በስንት ሺህ ቋንቋ ተተርጉሞ በተለይኛ በቴክኖሎጂ በዳበረበት አካባቢ የምንኖር ሰዎች በኮምፒውተር በጽሁፍ በድምፅ በኦዲዮ በስንት መንገድ እዚህ እኔ ቤት እንኳ አንድ 50 መጽሐፍ ቅዱስ ሳይኖር አይቀርም። በተለያየ ቋንቋ በኦሮምኛ በግሪክ በግዕዝ በሂብሩ በልዩ ልዩ ቋንቋ በአማርኛ እንኳ በስንት ቋንቋ ነው ያለኝ መጽሐፍ ቅዱስ። በጣም ይደንቀኛል። እንዴት መታደል ነው! ስንት ኮሜንተሪ አለ ምሁራን የጻፉት። በቴሌቪዥን 24 ሰዓት ሙሉ ቃሉን የሚሰብኩ ሰዎች አሉ። በሬዲዮ በኢንተርኔት እንዴት የታደልን ዘመን ነን! ግን ፍሬው የት አለ ነው ጥያቄው። ፍሬው የት አለ? ፍሬው የት አለ? እሱ ብቻ ነው የሚያሳስበን። እና ሚልኪያስ ዮሐንስ መጥምቁ መምጣቱን ጻፈ። መሲሁ ይመጣል አለ። ሲመጣም ሊያጠራ ነው የሚመጣው፣ ይህን ቆሻሻውን ሁሉ ያጠራል እሱ እያለ 400 ዓመት አሻግሮ ወደ አዲስ ኪዳን ይመለከት ነበር። አንድ ቀን ደግሞ ክፋት ይሸነፋል ይላል። እንደ ምድጃ እሳት የሚነድ ቀን ይመጣል፣ ትዕቢተኞችና ኃጢአትን የሚሰሩ ሁሉ ገለባ ይሆናሉ፣ የሚመጣውም ቀን ያቃጥላቸዋል። ክፋት የመጨረሻው ቃል የለውም። ክፋት፣ ኃጢአት፣ ግፍ የመጨረሻው ቃል የለውም። ሚልኪያስ የሚነግረን አንዱ የሚደንቀው ነገር ይሄ ነው። አይዟችሁ፣ ኢቭል ይጠፋል አንድ ቀን። የጽድቅ ፀሐይ ትወጣለች ይላል ቁጥር 2 ላይ የሰራዊት ጌታ እግዚአብሔር። ነገር ግን ስሜን ለምትፈሩ ለማ ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ ትወጣላችኋለች። ዋው! እንዴት አስደናቂ ነው! ስሙን ለሚፈሩት ዛሬ ቢያለቅሱም ዛሬ ቢያነቡም፣ ወገኖቼ አይዟችሁ፣ የጽድቅ ፀሐይ ትወጣለች። በዚያን ጊዜ ለነበሩት ክርስቶስ መጣ፣ ያልተቀበሉትም እምቢ አሉት። ዛሬ ደግሞ ክርስቶስ አንዴ መጥቶ ዳግም ምጽአቱን ለምንጠብቀውም ደግሞ ለእኛም በዳግም መምጫው ላይ የጽድቅ ፀሐያችን ይወጣል። የጽድቅ ፀሐይ ትወጣለች። ሊነጋ ነው። ጨለማው ይነጋል። ብርሃን በምስራቅ በኩል ፈንጠቅ ትላለች። ከእሱም ጋር ለመጀመሪያ መውጫው የአምላክን ጎዳና ጠራጊ ይመጣል። ያ ምዕራፍ 3 ላይ ነው። መልእክተኛዬን እልካለሁ መንገድንም በፊቴ ያስተካክላል ይላል ዮሐንስ መጥምቁ። ዛሬም በዓለም ዙሪያ ለዳግም ምጽአቱ ብዙ መንገድ ጠራጊዎች አሉ። ንስሐ ግቡ፣ ኢየሱስን ተቀበሉ እያሉ የሚያስተምሩ የሚሰብኩ ዛሬም በዓለም ዙሪያ አሉ። ይሄ ድምፅ አይጥፋብን ወገኖች። ይሄ ድምፅ እስካለ ድረስ ተስፋ አለን። ዮሐንስ መጥምቁን ኤልያስ ይለዋል። ምክንያቱም ተመሳሳይ ነገር ነበራቸው። አለባበሳቸው፣ ኑሯቸው ተመሳሳይ ነበረ። ከዛም ሌላ ደግሞ የሚመሳሰሉበት ኤልያስ ነገስታትን እየተጋፈጠ ስራቸውን እያወገዘ የኖረ ነበረ እና አካብን እየደ ያፋጠጠ ፊት ለፊት የተጋፈጠ የሚኖር ነበር። ይሄኛው ደግሞ ዮሐንስ መጥምቁ እነ ሄሮድስን ሴት የተቀማሙትን ወንድማማች ሴትዮው ለአንተ መሆን አይገባትም አለው። ሄሮድ አንቲፓስን ታላቁ ሄሮድ ታውቃላችሁ፣ ሞቷል። ጌታ እንደተወለደ ነው የሞተው። ሄሮድ አንቲፓስ የእሱ ልጅ ነው። ሄሮድ አንቲፓስን ሄዶ የፊሊፕን ወንድሙ ነው ፊሊፕ ሄሮድ ፊሊፕ ወንድሙ ነው። አንተ አንቲፓስ ወንድምህን የፊሊፕን ሚስት ቀምተሃል፣ ሴትዮ ለአንተ አትገባም ነው ያለው። እንዲህ አይነት ነበረ ዮሐንስ መጥምቁ ነገስታት ፊት ሽንጡን ገትሮ የሚናገር። ከዛም በኋላ ሲጽፍ እዚህ ሚልኪያስ ይሄ የጽድቅ ፀሐይ የሚወጣው ለፈውስ ነው ይላል። ለታመመች ምድር ፈውስ ስለሚያስፈልጋት የጽድቅ ፀሐይ ሲወጣ ፈውስ ይሆናል፣ ከፈውስ በክንፎቿ ውስጥ ይሆናል። እናንተም ትወጣላችሁ፣ እንደ ሰባም እምቦሳ ትፈነጫላችሁ። በምሰራበት ቀን በደለኞች ከእግራችሁ ጫማ በታች አመድ ይሆናሉ፣ እናንተም ትረግጧቸዋላችሁ ይላል የሰራዊት ጌታ እግዚአብሔር። ያ ቀን ሲመጣ የፈውስ ቀን ይሆናል። ያ ቀን ሲመጣ የነጻነት ቀን ይሆናል። እናንተ ግን የሙሴን ትእዛዝ አስቡ። ምክንያቱም የሙሴ አስርቱ ትእዛዝ ሞራሊቲን ነው የሚያሳየው፣ ቅድስናን ነው የሚያሳየው። ሞራል ከዘመን ዘመን አይለወጥም። የእግዚአብሔር ስታንደርድ፣ የእግዚአብሔር ደረጃ አይለዋወጥም። ስለዚህ ያንን ሞራሊቲ ጠብቁ። ክፉና ደግ ሁልጊዜም አይለወጥም። ጥንት የተከለከለው ዛሬም ክልክል ነው፣ ጥንት የተፈቀደው ዛሬም ይፈቀዳል። እናንተ ግን አዲስ ንጋት፣ አዲስ ጮራ፣ አዲስ ፀሐይ ትወጣለች። ይሄ ነው የሚልኪያስ መልእክት። ህዝቡን ወቀሰ፣ አስጠነቀቀ። ምን አለ መጨረሻ ላይ ግን? የነቢያት ሁሉ ባህሪ ነው። የነቢያት ባህሪ መጨረሻ ላይ መውጫ ያዘጋጃሉ፣ ብርሃን ያዘጋጃሉ፣ ተስፋ ይሰጣሉ። እንደዚህም ሆኖ አይዟችሁ፣ ንስሐ ግቡ፣ እግዚአብሔር አይጥላችሁም ይላሉ። እግዚአብሔርን የሚፈሩ ያ ፀሐይ ፈውስ ይሆንላቸዋል። የሚመጣው ቀን አስፈሪም ጭምር ነው። ሁሉ ነገር የሚጠራበት፣ የሚቀልጥበት፣ የሚቃጠልበት ዘመን ነው። ለጥፋተኞችና ለተቃዋሚዎች የኢየሱስ መምጣት ምቹ አይሆንም። ለእናንተ ግን ያ ቀን የበረከት ቀን ነው። እስቲ ስለዛ ቀን ላንብብላችሁ። ኢሳይያስ 35 ላይ በጣም ደስ የሚል ክፍል አለ። ኢሳይያስ 35 ላይ ያንን አንብቤ እንግዲህ ወደ ማይክሮፎኑ ወደ ለማስረከብ እየተጠጋሁ ነው። አቤት ከአሁኑ ሽሚያ እጅ ባይ እንዴት ደስ ባለኝ። 35 ያ ቀን ምድረ በዳውና ደረቁ ምድር ደስ ይላቸዋል። እንዴት ደስ ይላል! ልበሉ ይሄን ነገር። ምድረ በዳውና ደረቁ ምድር ደስ ይላቸዋል፣ በረሃውም ሐሴት ያደርጋል። እንደ ጽጌረዳም ያብባል፣ እጅግ ያብባል፣ በደስታና በዝማሬ ሐሴትን ያደርጋል። የሊባኖስ ክብር የቀርሜሎስና የሳሮን ግርማ ይሰጠዋል። የእግዚአብሔርን ክብር የአምላካችንንም ግርማ ያያሉ። የደከሙትን እጆች አበርቱ፣ የላሉትንም ጉልበቶች አጽኑ። ፈሪ ልብ ላላቸው እነሆ አምላካችሁ በበቀል በእግዚአብሔር ብድራት ይመጣል፣ መጥቶም ያድናችኋል፣ በርቱ አትፍሩ በሏቸው። በዚያን ጊዜም የእውሮች ዓይን ይገለጣል፣ የደንቆሮችም ጆሮ ይከፈታል። በዚያን ጊዜ አንካሳ እንደ ሚዳቋ ይዘላል፣ የድዳም ምላስ ይዘምራል፣ በምድረ በዳ ውሃ በበረሃም ፈሳሽ ይፈልቃልና። አሜን አሜን። ጌታ ሆይ ደርቀናል፣ በረሃ ሆነናል። ጌታ ሆይ ፈሳሹን ላክልን። ደረቂቱ ምድር ኩሬ፣ የጥማት መሬት የውሃ ምንጭ ትሆናለች። ቀበሮ የተኛበት መኖሪያ ልምላሜና ሸምበቆ ደንገልም ይሆንበታል። በዚያም ጎዳናና መንገድ ይሆናል፣ እርሱም የተቀደሰ መንገድ ይባላል። ንጹሐንም ያልሆኑ አያልፉበትም፣ ለንጹሐን ግን ይሆናል። ተላላፊዎችና ሰነፎች እንኳ አይስቱበትም፣ አንበሳም አይኖርባትም፣ ነጣቂ አውሬም አይወጣበትም፣ ከዚያም አይገኙም። የዳኑት ግን በዚያ ይሄዳሉ፣ እግዚአብሔርም የተቤዣቸው ይመለሳሉ። እየዘመሩም ወደ ጽዮን ይመጣሉ። የዘላለም ደስታ በራሳቸው ላይ ይሆናል፣ ሐሴትና ደስታን ያገኛሉ፣ ሐዘንና ትካዜም ይሸሻሉ። ኢሳይያስ ጌታ ይባርከው፣ ጌታ ይባርከው። ኢሳይያስ ይህን የመሰለ ሀሳብ በዮሐንስ ራእይ ምዕራፍ 21 ውስጥ ተደግሟል። እዚህ ሚልኪያስ ላይ አንድ መጥቀስ የምፈልገው ነገር አለ። በፕሮፌሲ ደብል ሬፈረንስ የሚባል ነገር አለ። አንድ ነገር ስለ ሁለት ነገር ሲናገር ደብል ሬፈረንስ ይሉታል ቴዎሎጂያንስ። ብዙ ቦታ ይህን ታገኛላችሁ መጽሐፍ ቅዱሳችን ውስጥ። እዚህ ስለ የጌታ ኢየሱስ የመጀመሪያው ስጋ ለብሶ መምጣትና ስለ ሁለተኛው ምጽአት ንጉስ ዳኛ ሆኖ ስለሚያደርገው ስለ ሁለቱም ሬፈረንስ በአጭር ስፍራ ጽፎታል፣ ሁለቱንም አስፍሮታል። እግዚአብሔር ይመስገን። ያ ቀን እንግዲህ እንደዚህ ነው። ኢሳይያስ እንደተናገረው ሚልኪያስም እንደተናገረው ያ ቀን ይመጣል። ዮሐንስ መጥምቁም መጣ፣ ጌታ ኢየሱስም መጣ። ሁለተኛው ምጽአት ደግሞ እኔና እናንተ የምንጠባበቅ እድለኞች ነን። መጨረሻ ላይ ሚልኪያስ የሚናገረው ነገር ምንድን ነው? የአዲስ ኪዳንም መንፈስ አሰራር ይናገራል። ያውም ንስሐ ነው። ንስሐ ግቡ። ዮሐንስ መጥምቁም ሲመጣ ያን ሀሳብ ይዞ መጣ። ንስሐ ግቡ፣ የእግዚአብሔር መንግስት ቀርባለች። ጌታ ኢየሱስም ሲመጣ ንስሐ ግቡ፣ ንስሐ ግቡ፣ በክርስቶስ ኢየሱስ እመኑ እያለ ነው የመጣው። የወንጌሉም መልእክት ይሄ ነው። በማቴዎስ፣ በማርቆስ፣ በሉቃስ፣ በዮሐንስ የምናገኘው መልእክት ይሄ ነው። ብሉይ ኪዳንም ሲፈጸም በሚልኪያስ በኩል እግዚአብሔር ይህንን የተናገረው እዚህ መጨረሻው ላይ ምን ይላል? ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ነቢዩን ኤልያስ እልካለሁ፣ መጥቼም ምድርን በርግማን እንዳልመታ እርሱ የአባቶችን ልብ ወደ ልጆች የልጆችንም ልብ ወደ አባቶች ይመልሳል ሲል ስለ ንስሐ ነው የሚናገረው። አባቶች ለልጆች፣ ልጆች ለአባቶቻቸው ንስሐ ገብተው ልብ ለልብ የሚገናኙበት ጊዜ ይመጣል። ምንድን ነው ሚልኪያስ የሚለው? ከአሁን በኋላ የእግዚአብሔር አሰራር በንስሐ ነው። ንስሐ ሳትገቡ ክርስቶስን መቀበል ዘበት ነው። ንስሐ እና ክርስቶስ መቀበል የተያያዘ ነገር ነው። ንስሐ ሳይገባ ሰው ክርስቶስ እንደተቀበልኩ ቢል ወሬ ነው። ስለዚህ በንስሐ ነው የሚጀምረው። የአባቶችና የልጆች ልብ የሚገናኘው በምንድን ነው? በንስሐ ነው። ሌላ መንገድ የለውም። ከዛ በኋላ ዮሐንስ መጥምቁ ሲመጣም በንስሐ እናንተና እኔ ዛሬ የምንኖርበት ያ የንስሐ ዲስፐንሴሽን ነው፣ የንስሐ ዘመን ነው። የንስሐ የእግዚአብሔር አሰራር በንስሐ መንገድ ነው። ንስሐ ግቡ፣ ኢየሱስን ተቀበሉ። ይሄ ነበረ ሚልኪያስ መጨረሻ ላይ ያወጀው፣ ዮሐንስ መጥምቁ ያወጀው። እንግዲህ ሚልኪያስ ካበቃ በኋላ የአራት መቶ ዘመን የጸጥታ ዘመን ገባ። መሲሁን መጠበቅ ጀመሩ። ወድ በድንገት ወደ ቤተ መቅደሱ መጣ። እንደ መጣም ምንድን ነው መጀመሪያ ያደረገው? ቤተ መቅደሱ ማጽዳት ነው። የመጀመሪያው ወደ ቤተ መቅደስ ሲመጣ ማጽዳት ነበረበት። በቂ ሆኖ አልጠበቀውም። ካህናትን ነው ደግሞ እዛ ጠረጴዛቸውን የገለበጠው። የሚነግዱትን ሰዎች ነው በቤተ መቅደስ ውስጥ። መጨረሻ ሀሳቤ ብሉይ ኪዳን ሲያበቃ በእርግማን ነው ያበቃው። ምድርም በእርግማን እንዳልመታ እርሱ የአባቶችን ልብ ወደ ልጆች ብሎ እርግማንን አስፈራርቶ ነው የሚዘጋው። ብሉይ ኪዳን ሲያበቃ፣ አዲስ ኪዳን ደግሞ ሲያበቃ በበረከት ያበቃል። የጸጋ በጸጋ ያበቃል። አዲስ ኪዳን የጸጋ ዘመን ነው። ብሉይ ኪዳን በሙሴ ሕግ ምክንያት በእርግማን ያለቀ ነው። አዲስ ኪዳኑ ዮሐንስ ራእይ ሲያበቃ የጌታችን የኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን አሜን ብሎ ያበቃል። ሚልኪያስ እንግዲህ የእርግማኑ ዘመን ያበቃል፣ ልጅና አባት ይታረቃል። ወደ አዲስ ኪዳን ስትሻገሩ ሕግ በሙሴ ተሰጠች፣ ጸጋ ግን በክርስቶስ ኢየሱስ መጣ። የጸጋ ዘመን። በጸጋ ዘመን ስለምትኖሩ እግዚአብሔርን አመስግኑ። በጸጋ ዘመን ስላለን እግዚአብሔር ይመስገን። በዚህ ምክንያት ነው እግዚአብሔር ይዞን ደግፎን ቁጭ አድርገን። አጠቃላይ ሀሳብ በአፍ ብቻ ሳይሆን በተግባርም እንድናከብረውና እንድንፈራው ጌታ ይፈልጋል። እውነተኛ አምልኮን ከኛ ይጠብቃል። ቃሉን የሚሰማ ልብ፣ ከፍቅርና ከእምነት የመነጨ ልብ እግዚአብሔር ይፈልጋል። ታላቅነቱን እንዳንዳፈር እንጠንቀቅ። ስሜን ፍሩ ይለናል። ይሄንን ድምፁን ደግሞ ለዘመናት ሁሉ እንደ ነጎድጓድ እየተናገረ ነው ጌታ። ልጅ አባቱን ያከብራል፣ ሎሌም ጌታውን። አባት ከሆንኩ መከበሬ የታል? ጌታም ከሆንኩ መፈራቴ የታል? ይላል የሰራዊት ጌታ እግዚአብሔር። እግዚአብሔር ይባርካችሁ። እዚህ ላይ አበቃለሁ።